ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 17 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። በኦዴድ ኦዴፓ ተባባሪነት በኦነግ አሸባሪዎች የታገቱት የደምቢዶሎ ዩኒቨርሲቲ የአማራ ተወላጅ ተማሪዎች መዳረሻቸው ሳይታወቅ 84 ቀን አለፋቸው። ወጣቶቹ ከቤተሰቦቻቸው በሰላም ይገናኙ ዘንድ በያጣጫው የሚደረገው ትግል ተፋፍሞ መቀጠል ይገባዋል። የሀገራችን የፖለቲካ ሁኔታ ከቀን ወደ ቀን አስከፊ እየሆነ እየመጣ ነው። ይህንኑ በሚመለከት ዘረኛ የሰይጣን አርበኛ በሚል ርዕስ የቀረበውን የዝግጅት ክፍላችንን ሀተታ ከዜናው በማስከተል እናቀርባለን። አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል ከስዊድን የኢትዮጵያ አንድነት ሬዲዮ ጋር ያደረጉትን ቃለ ምልልስ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። የአገዛዙ ጠቅላይ አቃቤ ህግ ማክሰኞ በሰጠው መግለጫ ባለፈው 2 ዓመት ከ3606 ተጠርጣሪዎች መካከል 1682 የሚሆኑት በቁጥጥር ስር የዋሉ መሆናቸውን ገልጾ ከነዚህ ውስጥ 63ቱ ክሳቸው ከተቋረጠ በኋላ የተለቀቁ መሆናቸውን አስታውቋል። ከተለቀቁት መካከል ከሜቴክ፣ ከኢንሳ፣ ከሶማሌ ክልል፣ ከቤኒሻንጉል ጉሙዝና ከሲዳማ እንዲሁም በሰኔ 15 ቀን በአዲስ አበባና በባህር ዳር ከደረሰው ሁኔታ ጋር በተገናኘ የተያዙ ያሉበት መሆኑ የተገለጸ ሲሆን ከ10 በላይ የሚሆኑት የትግራይ ተወላጆች መሆናቸውም ታውቋል። ከተለቀቁት መካከል ኤርሚያስ አመልጋ፣ ኮሎኔል ቢኒያም ተወልደ እና ክርስቲያን ታደለ ይገኙበታል። ግለሰቦቹ የተለቀቁት ከሀገራዊ አንድነት አንጻርና የፖለቲካ ምህዳሩን ለማስፋት የሚል ምክንያት ቢሰጥም አንዳንዶቹ በቂ መረጃ ተገኝቶ ክስ ያልተመሰረተባቸው መሆኑ ይታወቃል ተብሏል። ህዝብን ለማወናበድ ከኢሃዴግ ወደ ብልጽግና ተቀየርኩ የሚለው ድርጅት ለ10 ቀናት የሚቆይና 40,000 አባል ተብዮች የስልጠና ፕሮግራም በአዲስ አበባና በሌሎች ከተሞች መስጠት መጀመሩን አስታውቋል። አገዛዙ የህዝብ ንብረት እየተጠቀመና የመንግስት ሰራተኞችን ጊዜ እያባከነ የሚሰጠው ስልጣና ብዙዎችን ወቀሳ ይጋብዘ ሲሆን በአሁን ወቅት በተለይ በአዲስ አበባ የፓርላማውን ምክር ቤት አዳራሽ ለስልጣና ተግባር መጠቀሙ ብዙዎችን አስቆጥቷል። ሰኞ የካቲት 16 ቀን ከምሽቱ 2 ሰዓት በግንጪ ከተማ በሚገኘው የፖሊስ ጣቢያ ላይ የቦምብ ጥቃት ተፈጽሞ በሁለት ፖሊሶች ላይ ጉዳት ደርሷል። ጥቃቱን አድርሰዋል ተብለው የተጠረጠሩ 6 ሰዎች በቁጥጥር ስር መዋላቸውም ተገልጿል። ማንነታቸውና ለምን ተልእኮ ጥቃቱን እንደፈጸሙ እስካሁን አልታወቀም። በተባበሩት መንግስታት ድርጅት ስር የሚገኘው የዓለም የምግብ ፕሮግራም ተቋም ሰኞ የካቲት 16 እና ማክሰኞ የካቲት 17 ባወጣቸው ተከታታይ መግለጫዎች በመስራቅ አፍሪካ እና በአረብ ባህረ ሰላጤ አካባቢ ያንበጣ መንጋ አስጊ በሆነ ደረጃ እየተሰራጨ መሆኑን ይፋ አድርጓል። በመስራቅ አፍሪካ በኬንያ፣ በኢትዮጵያና በሶማሊያ በከፍተኛ ደረጃ እየተስፋፋ መሆኑ የተነገረለት ያንበጣ መንጋ በሚቀጥሉት ሳምንታት በከፍተኛ ደረጃ መጠኑን ሊጨምር እንደሚችል ተገልጿል። በኢትዮጵያ ያንበጣው መንጋ የሶማሌ በኦሮሚያ በደቡብ አካባቢና በሽንት ሸለቆ እየተፈለፈለ መሆኑና ለሚቀጥሉት መኸር ከፍተኛ ጉዳት ሊያደርስ እንደሚችል ተጠቁሟል። ከጥቂት ሳምንታት በፊት የዓለም የምግብ ድርጅት በምስራቅ አፍሪካ ያንበጣ መንጋን ለመከላከል 138 ሚሊዮን ዶላር መጠየቁ የሚታወቅ ሲሆን 50 ሚሊዮን ዶላር የሚሆነው ለኢትዮጵያ የተመደበ ነው ተብሏል። እስካሁን የተገኘው እርዳታ 6.5 ሚሊዮን ዶላር ብቻ መሆኑም ተዘግቧል። የዓለም የጤና ድርጅት በሰጠው መግለጫ በቻይና የተከሰተው የኮሮና ቫይረስ በዓለም አቀፍ ደረጃ ሊስፋፋ ስለሚችል አገሮች አስፈላጊውን የጥንቃቄ እርምጃዎች እንዲወስዱ አሳስቧል። ቫይረሱ ለመጀመሪያ ጊዜ በተከሰተበት በቻይና እስካሁን 77000 ሰዎች በቫይረሱ ሲያዙ 2600 ሰዎች ሞተዋል። በዓለም አቀፍ ደረጃ 1200 በ30 ሀገሮች ውስጥ የሚገኙ ሰዎች ሲያዙ ከ30 በላይ የሚሆኑት ሕይወታቸውን እንዳጡ ይታወቃል። በሽታው በአሁኑ ወቅት በወረርሽኝ መልክ በዓለም አቀፍ ደረጃ ባይስፋፋም የወረርሽኙ አደጋ ሊከሰት የሚችልበት እድል ሰፊ ስለሆነ እያንዳንዱ ሀገር አስፈላጊውን የጥንቃቄ እርምጃ እንዲወስድ የዓለም የጤና ድርጅት አሳስቧል። በመጨረሻም የኬንያ እርሻ ሚኒስቴር በኬንያ የሚገኙ የአህያ ቄራዎች እንዲዘጉ ያዘዘ መሆኑ ታውቋል። ቄራዎቹ እንዲዘጉ የተደረገበት ዋና ምክንያት በኬንያ ከተቋቋመ ወዲህ አህዮቻቸው የተሰረቁ ወደ እነዚህ ቄራዎች የተወሰዱባቸው በርካታ አርሶ አደሮች አቤቱታ ስላቀረቡ ነው ተብሏል። በሰሜን ኬንያ ለተቋቋሙ የአህያ ቄራዎች ዋና ምንጭ ሆኖ በኢትዮጵያ ከህገወጥ መንገድ እየተወሰዱ የሚቀርቡ አህያዎች መሆናቸውን የሚገልጹ መረጃዎች በተደጋጋሚ መዘገባቸው ይታወሳል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል። ዘረኛ የሰይጣን አርበኛ። አርበኛ አለ አለች፣ ባንዳ አለ አለች። አርበኛም በየአይነቱ ነው ይባላል። ዘረኛ ለምሳሌ የሰይጣን አርበኛ ነው። ለጥፋት የቆመ የብልግና ግንባር ቀደም፣ ይህንንም በተጨባጭ አይተነዋል። ይህ አገዛዝ ከመጣ ጀምሮና የነበረው ዘረኛ ስርዓትን ልቀጥል ነው ብሎ ሲገተር ይዘቱ ዘረኛ፣ አይነቱ ጸያፍና የመንጋ መሆኑን አበክረን አጋልጠናል። የዚህም መንጋ አለቃ አፈኛው ሹም እንደሆነና ከተግባሩ እንደታየውም ቁንጮው ዘረኛ ራሱ መሆኑን ስናጋልጥ መጃጃል የፈለጉና የተሞኙም ክፍሎች መሪያችንን ሙሴያችንን ነካችሁ በሚል ያወገዙንም ነበሩ። ሙሴ የተባለው የድብቅ ፈርዖን መሆኑን ጠቅሰን ከጠዋቱ ይዘቱ ለጥፋት ነው ስንል ማቅረባችን ይታወሳል። ቡራዩም ሳይቆይ መከሰቱ አልቀረም። ቁንጮው ዘረኛ ተሽቀዳድሞ የባሱ ዘረኞችን በክብር እንግድነት ጋብዞ አስገባ። ኦነግ የግንጠላ መርሃ ግብሩን በመስመርም ሳይቀይር ባለሜንጫው የአረቦች ቅጥረኛ ደግሞ ክርስቲያንና አማራን በሜንጫ ማረድ የሚለውን ሳይስብ ተሳስቼ ነበር ሳይል የጽንፈኞቹን የቄሮ መንጋ ሆሲላቸው ከጎናቸው ሆኖ ጭብጨባውን ተቀባይና ተደሳች የሆነው ሹሙ ራሱ መሆኑን የምንረሳው አይደለም። ቢከፍቱት ተልባ ነበሩ ሁሉም። እሳት ካየው ምን ለየው? የጫግላ ጊዜያቸው ግን ረጅም አልነበረም። የጥላቻና የቂም አቋማቸውና ስግብግብነታቸው ሁሉም ከኛ ከኛ ባይ መሆናቸው ሳይውል ሳያድር ወደ ጸረ ሕዝብ ግድያ ወሰዳቸው። የፈረደበትን አማራ ያርዱት ገቡ። መከረኛውን ጋሞ በሚሊዮን አፈናቀሉ። አፋር ሶማሌውን አጠቁ። አገዛዛቸውን በውሸት አጀሉት፣ ሸፋፈኑት። የፖለቲካ እስረኞችን ሁሉ ሳይፈቱ ሁሉን ፈታን ብለው መቅጠፍ። አንድም ጋዜጠኛ አላሰርንም፣ ምንም የፖለቲካ እስረኛ የለንም ማለቱንም ከወያኔ ገልብጠው ተያይዘውታል። ደብዛቸው የጠፋውን እስረኞች ፈልገን እንፈታለን ያሉትን ከወዲያው ትተው ደብዛቸው የጠፋው ሁሉ ጠፍተው ቀርተዋል። ይባስ ብለው ቤተ እምነቶችን ማቃጠል ማፍረስ ስራቸው ሆኖ ተከስቷል። ቡራዩ ስንል ለገጣፎ፣ አጣዬ፣ ሻሸመኔ፣ ቤኒሻንጉል፣ ደምቢዶሎ፣ ድሬዳዋ የጽንፈኛና ዶርዬ ቄሮች ግድያና ወንጀል ተበራከተ። ይህን ሁሉ አላየሁም አልሰማውም ብሎ የተፈጠመው ሹም ለወንጀለኞች በግልጽ ሽፋን ሰጪ ሆኖ መገኘቱን ሕዝብ ታዝቧል። የቅርቡ የቀበሌ 24 ግድያና የታገቱ የደምቢዶሎ አማራ ተማሪዎች ሰቆቃ ሹሙን ዳግም በክፉ ያጋልጠዋል። ዛሬ በአገራችን ያለው አብይ ቅራኔ በሰፊው የኢትዮጵያ ሕዝብና በዘረኛው አገዛዝና ጽንፈኛ ገዢ መደብ መካከል ያለው ሊታረቅ የማይችል ቅራኔ ነው። የወያኔ ዘረኛ የበላይነት በኦዴፓ የበላይነት ተተክቷል። ግደይ ሲሄድ ተተካ ገርባ ልንለው እንችላለን። አገዛዙ ጸረ ሕዝብና ጸረ ኢትዮጵያ ነውና ከሕዝብ ጋር ያለው ቅራኔ ሊታረቅ የሚችል አይደለም። ቅራኔው ሊፈታ ሊወገድ የሚችለው የሕዝብ ጠላት የሆነው አገዛዝ ሲወገድ ብቻ ነው። በሰላም የሽግግር ሂደት የተባለውን ተቃውመዋልና ይህም ሊሆን የሚችለው በትግልና በአመጽ ነው። እነሱ እንደሚሉት ወያኔን ወደ መቀሌ ያሮጠው ቄሮ የሚባለው ቡድን ሳይሆን የሕዝብ ያንድነት መራራ ትግል ነው። ይህ ነው መደገም ያለበት። አምባገነኖች ምን ያህል ቢደነፉ በሕዝብ ትግል ይተነፍሳሉ። ዛሬ ሞተው የግብፁ ሙባረክ ማነቅቶኝ ብሎ ደንፊ ነበር፣ ግን የሕዝብ አመጽ አውርዶታል። ተመሳሳይ ሁኔታ በታሪክ በየቦታው ተከስቷል። ዛሬ ዘረኞቹ ልዩ ኃይል ብለው አስታጥቀው ሕዝብ ላይ ያስነሱት ኃይል ነገ የተባበረ የሕዝብ አመጽ ሲመጣ አገዛዙን ሊያድነው የሚችል አይሆንም። ግን ለዚህስ ይደርሳሉ ወይስ እርስ በርስ ተባልተው ይከስማሉ የሚለው ጥያቄ አሁን በመድረክ ላይ ነው። ሌባ ሲሰርቅ ሳይሆን ሲካፈል ነው የሚጣላው እንደተባለው ከኛ ከኛው እያባላቸው ነው። እነዚህ ደግሞ ይሉኝታ ፈሪሃ ሕዝብ የሌላቸው አስከፊ ጉዶች ናቸውና ይኸው መነካከሱን ተያይዘውታል። እኔኔው ጦዟል። ሹሙ ሕጋቸው ሳይፈቅድለት ኢህአዴግን አፍርሶ ይዘተ ፍሩሽካ የሆነውን ስብስብ ብልጽግና ፓርቲ ብሎ ከመሠረተበት ጊዜ ጀምሮ ተለጣፊዎችን ሰብሰብ አድርጎ ብቸኛ ገዢ ለመሆን ሲቋምጥ አጓሮቹ የነበሩት ደግሞ ጀርባቸውን ለወያኔ ሰጥተው ኢትዮጵያን መገነጣጠል በሚለው ዋና ተልእኳቸው መቀጠልና በተለይም ኢትዮጵያዊና አማራ የተባለውን ሁሉ ማደባየት ፈላጊ ናቸው። ባለምንጫዎቹ ደግሞ ጽንፈኛ እስላም የበላይነትን በሳላፊስቶችና ወሃቢስቶች መሪነት ሊያሰፍኑና ተዋህዶን ሊያጠፉ ቆርጠው ተነስተዋል። ከዚህ በተጨማሪ ጥጋብና የግል ስልጣን ፈላጊነትም አለ። መከላከያ ሚኒስትሩም ሆነ ባለምንጫው ሹም ነኝ ባዩን ንቀውታል። ሕዝብም እንደ ጠላው ገብቷቸዋል። አስወግደውት ስልጣን መያዝ ይፈልጋሉ። መፈንቅልን እያቀነቀኑ መሆናቸው ምስጢር አይደለም። ምርጫ አደረግኩ ብሎ ሹሙ ያው እንደሚጠበቀው በአሸናፊነት ብቅ ቢልም ንትርካቸው ጨማሪ እንጂ የሚቆም አይሆንም። ይህ ሁኔታ ለሕዝብና ለኢትዮጵያ ጸጋ ነው፣ ጥሩ ሁኔታ ነው። ሁሉንም አዳክሞ ማስወገድ የሚቻልበትን ሁኔታ ያመጣል። ይህን ደግሞ እነሱም የሚያውቁት ነውና ምስጢርነት የለውም። ሹሞቹ ቀውጥ የተለመጣባቸው ልክ እንደ ወያኔ እኔ ከሌለው ጉድ ይፈላልን ቅስቀሳ ጀምረዋል። ወያኔ የትግራይን ህዝብ ማስፈራሪያ ዘዴው ነው እስካሁን። የዘረኞቹ ቁንጮ ደግሞ እኛ ከወደቅ ወያኔ ይመለስባቸዋል ብሎ ሊያስፈራራ ከጅሏል። ወያኔ ዘረኝነቱ መልክ ቀይሮ ቀጠለ እንጂ ስላልተወገደ ሄደ መጣ ስልቻ ቀልቀሎ ቀልቀሎ ስልቻ ነው። ሁሉንም ማስወገድና ድራሻቸውን ማጥፋት ነው የህዝብ ፍላጎትና ግብ። ይህ አገዛዝ ደግሞ ከወያኔ ጋር የሚሞዳመድ መሆኑን ብዙ መረጃዎችን አግኝተናል። በሜቴክና ሙስና ተያዙ የተባሉት ሊለቀቁ መሆኑ እየተወራ ነው። አሴፍ የሙስናዋ ቴጌ ማሾፏን ቀጥላለች በህዝብ ላይ። በረከት ስምኦን በጠና ታመመው ወሬ ለመልቀቅ ሊሆንም ይችላል ተብሏል። የያዙት ፖለቲካ ውጥንቅጥ ለነሱ የሚበጅ አለመሆኑን ለመረዳት ገና ብዙ ጊዜ ይወስድባቸዋል። ጌታዋን የተማመነች በግ ላቷን ደጅ ታሳድራለች ነውና የአሜሪካን ድጋፍ እስካገኘን ማነክቶን ባዩ አገዛዝ አሜሪካ ቡችሎቿን ከውድቀት ለማዳን ሁሌም ስትችል አልታየችም ተብሎ ሊነገራቸው ይገባል። የኢራኑን ሻህና የግብፁን ሙባረክ ምን ጠቀሟቸው ቁርጡ ቀን ሲመጣ? ሹሞቹ ብቻ ሳይሆኑ ብዙዎቹ ከታሪክ መማር አቅቷቸዋል። ለነገሩ የኛዎቹ አኖሌ ገለመሌ ብሎ ከመቀባጠር ውጪ ታሪክን የማያውቁም። በመሆኑም ቀደም የታዩ ስህተቶችን ይደግማሉ፣ በዚያውም ወደማይቀረው ውድቀታቸው ያመራሉ። የደርግን ስህተቶች ወያኔ ደግሞታል፣ የወያኔን ስህተት እንዲሁ ሹሞቹ እየደገሙ ናቸው። ኢህአዴግ ከወደቀ ኢትዮጵያ ትጠፋለች ሊለን የቃጣው አንድ ወዲያልኝ ወዲያ ምሁር ተብዬ በአሁኑ ጊዜ ተሳስቼ ነበርኩ ሳይል የሹሞቹና የአንጃዎቹ ዋና አማካሪና አዳናቂ ሆኖ ይገኛል። ለሹሙ አሜሪካ 17 የሚሆኑ አማካሪዎችን ሰጥቶት ነበር። ወይም ሰውየው ምክር ከቶ የማይሰማም ወይም አማካሪ የተባሉት ምንም አያውቁም ስለ ኢትዮጵያና ህዝቧ። ምክር እንደማይሰማም ያገኙትም ይናገራሉ። አሜሪካ የመረጣቸው አማካሪዎች ደግሞ ለኢትዮጵያ ሊበጁ አይጠበቅም። ተመካሪው ደንቆሮ፣ መካሪው ጅላንፎ አይነት ሁኔታ ነው ማለት እንችላለን። አገር አጣልቶ ሁለት ግለሰብ ሴቶችን አስታረቁ አድንቆኝ የሚል ሰው እንዴት የአገር መሪ ሊባል ይቻላል? አይገባውም። በአጠቃላይ ስናየው ሹሙ ከነጓደኞቹ የአገር መሪዎች ሊባሉ አይችሉም። የእነሱም አጋሮች ሆኑ ተሿሚዎች እንዲሁ ብሔራዊ ኢትዮጵያዊ ስሜት የሌላቸው ተራ ከርሰ አደር ከመሆን የማያልፉ ናቸው። አጥብቀንና አክረረን የምንተቻቸው በለሆሳስና እንደ ጨቅላ እየተያዙና ማንነታቸው እየተደበሰበሰ ጥፋት ስለተከተለ ነው። ባንዳን ባንዳ፣ ዘረኛን ዘረኛ፣ የባዕድ ቅጥረኛውን ቅጥረኛ፣ አንጃውን አንጃ ብሎ ማጋለጥና ማውገዝ ተገቢ ነው ይሆናልም። ኢትዮጵያዊነት ይጠናከርና ዘረኞች ላይ ድል ይቀዳጅ። ድል ለኢትዮጵያ ህዝብ።
Oh,
የትንሣኤ አስታውሽኝ። ከሕይወት አሰፋ። ዚያማዶ አገር ዚያማዶ ሰፈር ከጉራንጉር መሬት ከዚያ ከፈረፈር ከጉድጓድ ከዋሻው ከቀበሮ ጎደ አለ ኃይለኛ ድምፅ ለሕዝብ የነጎደ እጅግ አስገምጋሚ እጅግ የሚጓደድ የክረምት ብራቅ የሐምሌ ነጎድጓድ ካለት ግንብ የጠና ኃይለኛ ድምፅ አለ ቃሉ ባገር ናይንቶ እርሱ ግን በጉድጓድ ግን በጉድጓድ ውስጥ ሆኖ ያበራል ድምፁ ነጎድጓድ ነው ትንሣኤን ይጠራል። ትንሣኤ ቀርባለች አትሰናከሉ በርቱ ሲል ሰማሁት አበባይነ ሁሉ። አዎ አበራሽ ተጣራች አምራ ከልቧ ወያ ቤት እንበላት እስኪ ረፍ ቀልቧ መቼም የእርሷ ነገር ዞትር አይታክታት ጨለማው እስር ቤት ጉድጓዱ አይመክታት አሁንም ኃያል ነው የመንፈሷ ብርታት። አዎ በደኑ አርባ ጉጉ አሶሳና ወተር ኃያል ነው የእርሷ ድምፅ ይጣራል ዘወትር ይጣራል ዘወትር ልሳኑ ከባድ ነው ያቺ አበራሽ በርታ ሰውየው ጸግሽ ነው። ይብላኝ ላላወቀው ይብላኝ ላላወቀው ድምፁ እንዲያ ሲጣራ ግንብ እንኳ ይንዳል እንኳን የቤት ጣራ። ያላወቁት ሞቱ ሳያውቁት ነካክተው ላይቀር ሲኦል ገቧት እርሱን ጉድጓድ ትተው። እኔስ ካሌት አልኩት ጨርቁን አደግድጌ አበባይነ ሁሉ ዘሩ ጋር አድጌ ጸግዬ ልሳንህ አነቃኝ ቅኔህ ልቤ ገብቶ ዘምሯት ዘመረ በኅብር ጎልብቶ። ብዕርህ ኅብር ነች ቀለም አይወስናት ተራራና ጉድጓድ ወሰን አይከልላት። ከቶ ጸግዬዋ ከምድር ነች ከሰማይ ከቶ ማን ፈጠራት በርሃት ነጥፍ ልሳኑ አይሰለቻት ማሻሻያት ፈልግ ለበጣ አይሰለቻት ለንግግሩ እንደው አበራሽ አለቻት። አበራሽ የኔ እህት ውስጤ ያመለከሽ ከቶ በልቤ ውስጥ በየትኛው አለሽ በየትኛው አለሽ የትኛውን መረጥሽ ንገሪኝ በሞቴ የት ነው የተቀመጥሽ። ሕያው ነው ጽናትሽ ትግልሽ ወሰን የለው ሺህ ሰራዊት መርቷል እርሱን ማንን በለው። አዎ ማንን በለው ማንን በለው ስሙን ስመጠት አልቻልኩም አበር የኔ መቤት ከቶን ያልደፈርኩም። እልፍ ሺህ ሰራዊት የመራ መብራትሽ አሁንም ጉድጓድ ውስጥ ያዛል ጌትነትሽ ያዛል ጌትነትሽ ቃልሽ ሕያው ሆኖ ቋያ ትኩሳት ነው ትግልሽ ባገር ገኖ። እኔም ተከተልኩሽ ሕይወት ቃሏን ሰጠች ከዚያ ትንታግ ልሳን መች ከቶ አመለጠች። የያዙሽ ተያዙ ሞተው ሲኦል ገቡ በቶን እሳት አመድ ያው ተንገበገቡ። አንቺ ግን አዎ አንቺ ግን ምስራቃዊት ጮራ የሰሜን ከዋክብት ውድ ኢትዮጵያዊት ነሽ የጭቁን ሕዝብ ሀብት። ስለዚህ አደራ የኔ እህት እኔን እንዳትረሽኝ ተረክቤሻለሁ የትንሣኤ አስታውሺ። አድማጮቻችን በማስከተል አቶ ፋሲካ በለጠ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር ኮሚቴ አባል ከስዊድን የአንድነት ሬዲዮ ጋር ያደረጉትን ቃለ ምልልስ የመጨረሻውን ክፍል እናሰማለን።
የዚህ የዶክተር አብይ አገዛዝ ከወያኔ ከተወለደ በኋላ አንዳንድ ጥሪዎች ተቀርበው ነበር። የሽግግር መንግስት፣ የማስታረቂያ ቡድን፣ ሁሉን አቀፍ ሸንጎ ይመሰረት የሚል ነገሮች በብዛት ሲደመጡ ቆይተው ነበር። እነዚህን ያስተናገደ ምንም ኃይል የለም እስካሁንም ድረስ ምንም ያው እሳቸው ማሸጋግራቸዋለሁ ብለው ያው አስገድላቸዋለሁ ማለት ይመስላል የሚፈጸመው ስራና የተናገሩት አንድ አይደለም እና እነዚህ ነገሮች እና ያሁን እኔ ጠቅላይ ሚኒስትር በእውነቱ አፋቸው ብዙ ስለሚዋሹና በጣም ፓቶሎጂካል ላይያርናቸው የሚለው ተቀባይነት ያገኘን ታስተርባብ ይመስለኛል አነጋገር ብዙ ነገሮችን አታለዋና ብዙዎችም ይሄንን ተስፋ ያደረጉ ነበሩና ያፓ በዚ ዙሪያ ላይ አሁን ያው ወቅታዊ ጥያቄ ነው ማለት እንችላለን ብዙ ድርጅቶች ይሄንን ጥሪ አሁን የሚያስተጋባሉ የህልውና ጥያቄ ለመውጫው መንገድ አንዱ የሽግግር መንግስት ነው አስተራቂ ቡድን ሁሉን አቀፍ ሸንጎ እንደዚህ መሳሰሉ ነገሮች አሉ። እስቲ ቀደም ብለው ከሰጡት ደሞጣ ብንልና የሰላማዊ መንገድ ምንድነው ያለው ይሄ ነገር አሁንም የሚያስተናግድ ሁኔታ ይኖራል ብላችሁ ትገምታላችሁ?
እኛ ምን ነው ዋናው መፍትሄ ሊሆን የሚችለው ለኢትዮጵያ ውስብስብ ችግሮች የፖለቲካ ችግሮች የሽግግር ሂደት ነው ብለን ነው የምናምነው። የሽግግር ሂደት በትክክል ከተካሄደና መሆን ከሆነ ብዙ ችግሮች መፍትሄ ሊያመጣ ይችላል። ይሄ ነው እንግዲህ የሽግግር የሚለው ነገር ብዙ በብዙ ሰዎች ዘንድ የተለያዩ ስሞች እየተሰጠ እንደ ተሸጋጋሪ እንደ መሸጋገሪያ አይነት ነገር እየተወሰደ ያለበት ሁኔታ ይታያል። ብዙ ነው ስማቸው በነገራችን ላይ አስታራቂ ቡድን፣ ሁሉን አቀፍ ሸንጎ፣ የሽግግር ኮሚሽን፣ የአንድነት መንግስት፣ የአደራ መንግስት ወዘተ አት ማለት ነገር ነው የሚዘረዘረው። ይሄ ግን እኛ ከምንለው የተለየ ነው። አንዳንዶቹ ምን እንደሆነም አይገልጹትም በነገራችን ላይ ትክክልም የላቸው። እንግዲህ ከሚደረገው ከሚሰጠው እንትን አንዳንዱ እንደ አንድነት መንግስት ወይ አደራ መንግስት ምናምን እየተባለ የሚባለው ልክ እዚህ ዲሞክራሲ ያው ስርዓት ለረጅም ጊዜ በሰፈኑባቸው አገሮች ውስጥ የሚከሰት ሁኔታ ነው። እሱ አንድ ስልጣን ላይ የነበረ ፓርቲ ከስልጣን ተወግዶ ሌላው ፓርቲ ስለስ ድረስ እንግዲህ በመሃሉ ሸጋገሪያ የሚደረግ ነው የታወቀ ነው ማለት ነው። ያ ፓርቲ በተለያየ መንገድ ስራውን ለመስራት ሳይችል ቀርቶ ሊሆን ይችላል። ማለትም ከፓርላማ ድጋፍ ሊያጣ ይችላል ወይም በህዝቡ በኩል ድጋፍ ሊያጣ ይችላል እና ድጋፍ ስላጣ ከስልጣን ራሱን በራሱ ሊለቅ ይችላል እና እንዲህ አይነት ሁኔታ ሲፈጠር እንግዲህ ጊዜያዊ ወይም የባላደራ መንግስት ምናምን ተቋቁሞ እስከሚቀጥለው ምርጫ ድረስ ስራዎች እንዲሄዱ ያደርጋል እና እንዲህ አይነት ነገር የሚያስቡም አሉ በእኛ ሀገር። ማለትም ከወያኔ ወደ ሌላው ፓርቲ ምናምን ወይም ሌላ ምርጫ እስኪደረግ ድረስ ያ ነገር ይምጣ የሚሉ የሚያስቡ አሉ። ግን እሱ መፍትሄ አይደለም። በእኛ በኩል ወደ ዲሞክራሲ አዊ ስርዓት ሊያመጣ ሊያስገድ የሚችል አይደለም። አንድ አምባገነን ኃይል ያሉት መዋቅሮች ያሉት ህጎች ያሉት አሰራሮች ሞች ሁሉ ተጠብቀው ወደዛ ሊያስገድ የሚችሉ እንቅስቃሴዎች መሰረታዊ አይደሉም ብለን እናምናለን። ያለውም ስርዓት እንደዚሁ አሸጋግራለሁ ይላል አሁን እንደተባለው አብይ እንዳለው ማለት ነው ቀደም ብሎ እሱም ደግሞ ምን እንዳመጣ አሁን አይተናል። የተወሰነ ጊዜ አስጨርጨዋል ወይም ተወሰኑ ድጋፎችን አስገኝቶ ሊሆን ይችላል። ግን ያ ነገር ግን ለኢትዮጵያ ህዝብ መሰረታዊ መፍትሄ የሚያመጣ ሳይሆን እንደውም የበለጠ ጥላቻና መከፋፈል እንዲነግስ የበለጠ ብጥብጥ የበለጠ ግድያ የበለጠ መፈናቀል እንዲመጣ የተደረገበት ሁኔታ ስለሆነ ይሄ መፍትሄ ነው ብለንም አናምንም። እኛ አሰራቂ ቡድንም የሚባል አለ። አሰራቂ ቡድን ራሱ መንገድ ያለውን አገዛዝ ላይ ያለውን ስልጣን ማነው ፓርቲ ከሌሎች ተቃዋሚዎች ጋር ለማስታረቅም አይነት ነገር ነው ብለውም እንትን የሚያራምዱ አሉ። ይሄም ራሱ ምን መፍትሄ አይሆንም። ማስታረቅ በእርግጥ የሚጠላ ነገር ባይሆንም ግን የኢትዮጵያ ውስብስብ ችግሮች አንተም ተው አንቺም ተው ቻይታይ በማለት እንዲሁ በሽምግልና ሊፈታ የሚችል አይደለም። የኢትዮጵያ ችግር ሊፈታ የሚችለው በሽግግር ሂደት ነው ስንል የሽግግር ሂደት እኛ እንግዲህ በአጠቃላይ በሀገሪቱ ውስጥ ያሉት ውስብስብ ችግሮች ለውይይትና ለምክክር ቀርበው ውይይት፣ ምክክር፣ ድርድር ተደርጎባቸው ስምምነት ተደርጎባቸው አንዳንዶችም ደግሞ እንዲሁ ለህዝብም ይሁንታ ውሳኔ ህዝብ ለህዝብ ውሳኔ ቀርበው የሚደረጉበት ሂደት ነው። ይሄን ሂደት ነው እኛ የሽግግር ሂደት የምንለው። በነገራችን ላይ የሽግግር ሂደትና የሽግግር መንግስትንም ራሱንም ትንሽ ማብራሪያ መስጠት ያስፈልግ ይሆናል። የሽግግር መንግስት ብለናል ከዚህ በፊትም እንላለን። የሽግግር መንግስት እና የሽግግር ሂደቱን በማዘበራረቅ ልክ የሽግግር መንግስት እንደው ስልጣን ለጊዜው የሚያዝበት እና የስልጣን ክፍፍል የሚደረግበት አይነት ነገር የመታየትም አለ። ባለፈውም እዚህ ይሄ ጉዳይ ተነስቶ ጥያቄ በቀረበበት ጊዜ ምን ያለን እኮ አንድ 15-16 ካቢኔ እንትኖች ነው እና ለስንቱ በቂ ሊሆን ይችላል ለስንት የፖለቲካ ድርጅቶች እየተባለ እንግዲህ የተፈዘበት ስለነበር የጽንሰ ሀሳብ ችግር ካለ አለመረዳትም ካለ እሱንም ለማብራራት ሆን ተብሎም ከሆነ ደግሞ ለሌላውም ህዝብ ለማብራራት ያስፈልጋል። የሽግግር መንግስት የሽግግር ሂደት አንድ አካል ነው። የሽግግር ሂደት የምንለው ለሁለት ወይም ለሶስት ወይም ለአራት ማመትም ጊዜው እንደ ሁኔታው ነው። ለዛን ወቅት የተለያዩ ኃይሎች ተሰባስበው የተለያዩ የህብረተሰብ ክፍሎች የፖለቲካ ድርጅቶች ብቻም አይደሉም፣ ሁሉም የፖለቲካ የህብረተሰብ ክፍሎች እና የህዝቡም ወኪሎች ጭምር ተሰባስበው ተወያይተው በእያንዳንዱ ጉዳይ ችግሮች ላይ ተወያይተው በድርድር በስምምነት አንድ አይነት መግባባት ሊደርሱ የሚችሉበት ሁኔታ እንዲፈጠር ነው። እና ያ በዚህ በሁለት በሶስት ወይም አራት አመት ሂደት ውስጥ አገሪቷ ደግሞ እንደ ሀገር መቀጠል ስላለባት የግድ አስተዳደር ያስፈልጋታል። እዛ የሽግግር አስተዳደር ማለት ነው። እዛ ያ ነው እንግዲህ መንግስት የምንለው ምናልባት መንግስትና አስተዳደርንም የማይለይበት ሁኔታ ነው ያለው። ግን እሱን ከሆነ እሱ ማንም ኃላፊነት ሊሰጠው የሚችሉ ዜጎች ሊያደርጉት ይችላሉ። ሀገር ወታደር የሆኑ ሙያተኛ የሆኑ ለረጅም ጊዜ በስነ ምግባር በምን የማይንትን የማይሉ ለረጅም ጊዜ ደግሞ ሀገሪቷን ያገለገሉ ግለሰቦች እዛ ላይ ተመድበው ለዚህ ለሽግግሩ ወቅት ሊሆኑ ይችላሉ። ምንም ችግር የለውም። እሱ በስምምነት የሚደረግ ነው። ዋናውና ወሳኙ ግን የሽግግር ሂደት ውስጥ የሽግግር አካል ወይም የሽግግር ምክር ቤት የሚባለው ነው። ይሄ ነው ዋናው ወሳኙ አካል። ይሄ እንግዲህ ከሁሉም የተውጣጣ መሆን አለበት። ዋናው ዓላማ የሽግግር ሂደት ዓላማ ከአምባገነን ስርዓት ወደ ዲሞክራሲያዊ ስርዓት ማሸጋገር ነው። በዛ ውስጥ ብዙ የሚሰሩ ስራዎች አሉ። የዚህ የሽግግር ተግባር ይሄ በነገራችን ላይ ሽግግር ከታሪካዊ አንፃር የሽግግር ጥያቄ አሁን አይደለም። ሁልጊዜ ከአምባገነን ኃይል ሲወድቅ ሁልጊዜ የሽግግር ጥያቄ ይነሳል። ግን ወደ ዲሞክራሲያዊ ስርዓት በእርግጥም መሄድ የሚቻለው ሁሉን አሳታፊ የሆነ ሁሉም ያለበት ሁሉም አይነት ችግሮች የህብረተሰቡ ችግሮች ተነስተው ማሰሪያና መቋጫ ሲባጅላቸውና ለወደፊት ደግሞ ለዲሞክራሲያዊ ስርዓት መሰረት የሆኑ ነገሮች ሲጣሉ ብቻ ነው። እና ይሄ በደርግም ጊዜ እኛ ጠይቀናል። ጊዜያዊ ህዝባዊ መንግስት ብለን ያልነው ይህንኑ ነው። ይህንን የሽግግር ሂደት እንዲያሟላ ነው። ግን ደርግ ጊዜያዊ ወታደራዊ አስተዳደር ደርግ ነው ምናምን በሚል ያቋቋመበትና ያው ያየነውን አይተናል። በወያኔም ጊዜ እንደዚሁ ወያኔ ለስሙ ለማስመሰያ የተወሰነ የራሱን ሰዎች እና አንዳንዶችም ደግሞ ይህንል ጉዳት አደርሱም የሚላቸውን ግለሰቦች አሰባስቦ የሽግግር ኮንፈረንስ አካሄዱ ሽግግር መንግስት ብሎ ያቋቋመበት ነው። ራሱ በራሱ እንትን ያለበት ነው። ሁሉን አሳታፊ አልነበረም። ሁሉም ኃይሎች የተሳተፉበት አልነበረም። ነፃና ፍትሃዊ አልነበረም። ዲሞክራሲያዊ ማለትም መብት የሚጠበቅበት ማለት ሂደትም አልነበረም እና በዛ ሊጨናገፍ ችሏል። ያው አምባገነን ኃይል ወዲህ ሊመጣ ችሏል። ስለዚህ ያ እንዳይሆን አሁንም የሽግግር ሂደቱ ሁሉንም ኃይሎች ያሳተፈ፣ ሁሉም የፖለቲካ ኃይሎች፣ የሲቪክ ማህበራት፣ የሙያ ማህበራት፣ የሰራተኛ ማህበር፣ መምህራን ማህበር እና የመሳሰሉት እንደ የብዙሃን ድርጅቶች እንደ ሴቶች ማህበር፣ ወጣቶች ማህበር ወይም ሌሎች እና ሰፊውን የህብረተሰብ ክፍል ብቻ የተደራጀው ነው። ያልተደራጀም ካለ ደግሞ በሪፕሬዘንቴሽን እንዲሁም ደግሞ ከህዝቡም ክፍል አንዳንድ እነዚህ ያሉበት ሰፋ ያለ ኃይል የሽግግር ምክር ቤቱን አቋቁሞ እዛ ውስጥ ነው እንግዲህ ብዙ ነገሮች ቅድም ላልነው የጊዜ ሰሌዳ ውይይት እንዲካሄድባቸው፣ ድርድር እንዲደረግባቸው፣ ስምምነት እንዲካሄድባቸው የሚደረጉት። ከዛም ደግሞ ምናልባትም አሻሚ ከሆኑ ወይም ካሉም ደግሞ ወደ ህዝብ ወርደው ህዝብ ደግሞ በዛ ጉዳይ ላይ ተወያይቶ ተከራክሮ ሀሳብ ተሰጥቶት ምን ብሎት የሚበጀውን ሊመርት የሚችልበት ሁኔታ የመፍጠር ነው። ይህን የሽግግር ሂደት የምንለው እንግዲህ እኛ መቼም አሁን ላለው የኢትዮጵያ ውስብስብ ችግር ይሄ ነው ብለን ነው የምናምነው። ይሄ ሰፋ ያለ አመለካከትን ይጠይቃል፣ ብዙ ነገሮችን ይጠይቃል። ግን ወደዛ ከመግባት በፊት እነዚህ ጉዳዮች ምንድን ናቸው? በዚህ በሽግግሩ ሂደት ውስጥ ቀርበው ለውይይት እና ለድርድር ሊበቁ የሚችሉ ሀገራዊ ችግሮች፣ ሀገራዊ አጀንዳዎች ናቸው ብለን የምንላቸው ምንድን ናቸው ስንል በርከት ያሉ ሊሆኑ ይችላሉ። በርከት ያሉ ናቸውም ይሆናሉ። ግን ዝርዝርም ስለማንጨርሰው እንዲሁ ዋና ዋና ነገሮችን ብቻ፣ መሰረታዊ የሆኑ ነገሮችን ብቻ ላንሳ። አትሊስት ሶስት ናቸው። በሶስት አካባቢዎች እንትን የሚሉ ናቸው። አንደኛው ህገ መንግስት ነው። ህገ መንግስቱ ብዙ የሚያከራክሩ ናቸው። በሁሉ በህገ መንግስት ጉዳይ ላይ ሁሉም የኢትዮጵያ ህዝብ አንድ አይነት አመለካከት አለው። በህገ መንግስቱ ያምናል ማለት አይቻልም። እንደውም አሁን ላሉት ቀውሶች በተለይም ለዚህ በዘርና በቋንቋ ለሚደረጉ ክፍፍሎች እና የጥላቻ ቅስቀሳዎች መንስኤ የሆነው ይኸው ህገ መንግስት ነው ይባላል ነው እና ይሄ ህገ መንግስት ደግሞ አወጣጡንም እናውቃለን፣ እንዴት እንደወጣ ማለት ነው። ህዝብ ተወያይቶበት ነው፣ ህዝብ አስተያየት ሰጥቶበት ነው የሚለው ራሱ ይሄ ለማጭበርበር የመጣ ነው። ህገ መንግስቱ የወያኔ ህገ መንግስት ነው፣ እንደውም የወያኔ ፖለቲካ ፕሮግራም ነው የሚሉም አሉ። የተረቀቀውም ሜዳ ውስጥ ነው። ተግባራዊም የሆነው ደግሞ የኢትዮጵያ ህዝብ ታፍኖ በተያዘበት ነው። የወያኔው ኃይል ሙሉ በሙሉ ሀገሪቷን የተቆጣጠረበት፣ ወታደሩን ጭምር የያዘበት፣ የጸጥታውን የተቆጣጠረበት እና በዛ አይነት ሁኔታ ላይ ነው እንግዲህ ያረቀቁትን ሰዎች የወያኔ ሰዎች ናቸው፣ እናውቃቸዋለን። ዝርዝር አስፈላጊ ላይሆን ይችላል። ከዛም ደግሞ ወደ ተግባር ሲለወጥም ደግሞ በምን አይነት መንገድ ህዝብ በደንብ ሳይወያይበት ሳይረዳበት፣ የተለያዩ አስተያየቶች ሳይቀርቡበት ውድድር የተደረገ የቀረበና የወጣ ህገ መንግስት ነው እና ህገ መንግስቱ ራሱ ስናየው ያው የወያኔን ስልጣን ለረጅም ጊዜ ለማስከተል ታልሞ የተደረገ መሆኑ ግልጽ ነው። ህዝብን እርስ በርስ በዘርና በቋንቋ በመከፋፈል አንድ በአጋጣሚ ኃይል ያገኘ ኃይሉን የተቆጣጠረ ቡድን ለረጅም ጊዜ እንግዲህ ስልጣን ላይ ሊቆይበት በሚችልበት ሁኔታ የተቀየሰ መሆኑ ይታያል፣ ይገባናል ማለት ነው እና ይሄን እነዚህን እንግዲህ ሁኔታ ከተረዳን አሁን ህገ መንግስቱ ብዙ አወዛጋቢ ጉዳዮች አሉት። የአስተዳደር ክልሎች አንቀጽ 39 ራሱ የመገንጠል መብት የሚለው አስተዳደር ክልሎች በቋንቋና ቋንቋ መሰረት ባደረጉ መሰረት መከለላቸው ለዚህ መንግስት አወቃቀር ራሱ ፕሬዚዳንሻል ይሁን ወይስ ፓርላመንታሪ ይሁን የፕሬዚዳንት ስርዓት ወይም የፓርላማ የምክር ቤት ስርዓት ይሁን ምክር ቤት ስርዓት ከሆነ ደግሞ ውክልናው ምን አይነት ይሁን ተመጣጣኝ ውክልና ይሁን ወይስ ያብላጫ ድምጽ የሚባልም አለ ያብላጫ ድምጽ ይሁን እነዚህ ነገሮች ሁሉ አከራካሪ ናቸው ኢቭን በህገ መንግስት ውስጥ የተቀመጡት እንደ ሰንደቅ ዓላማ አይነቶች ሁሉ አሁን ጥያቄ መልክት ውስጥ የገቡበትና አጨቃጫቂ ህዝብን ያከፋፈሉ ናቸው የምርጫው ስርዓት ምን ይሆናል እንዴት ይሆናል የምርጫ ቦርድ እንዴት ይቋቋማል ምን የሚሉት ነገሮች ሁሉ እዚህ ህገ መንግስት ውስጥ ያሉ ናቸው እነዚህና ሌሎቹ እንግዲህ የሚነሱ የሚችሉ ነገሮች መፈታት መቻል አለባቸው በዚህ ሂደት ማለት ነው ይህንን ነው አንዱ ይተካሄደው ምን ተብሎ ስምምነትም ከሌለ ወደ ህዝብ ይመጣል የቋንቋ ጉዳይ አለ ቅድም ያልጠቀስኩት ህዝብ ውስጥ የሚገባ ምን የመሳሰሉ ነገሮች አሉና የብሔራዊ ቋንቋ ማለት ነው በህዝብ ምርጫና በህዝብ ውሳኔ ይሆናል ማለት ነው ስምምነት እንኳን ባይደረስ እንግዲህ ህገ መንግስት በዲሞክራሲያዊ ስርዓት አንድን ህዝብ የአንድ ህዝብ ቃል ኪዳን ነው የቃል ኪዳን ሰነድ ነው በዚህ ህግ መሰረት ነው ሌሎች ህጎች የሚወጡት በዚህ ህግ መሰረት ነው ህብረተሰቡ የሚተዳደረው ይሄንን አክብሮ በዚህ ተገዝቶ ነው የሚኖረው እና ይሄ በሰፊው ለህዝብ ውይይትና ለህዝብ ይሁንታ መቅረብ ያለበት ነው ሌላው ሁለተኛው ዋናው ነጥብ ለዲሞክራሲያዊ ስርዓት መሰረት መጣል ነው በተለይም መንግስታዊ ተቋሞች ወታደሩ ሆነ የጸጥታው ሆነ ቢሮክራሲ ሆነ እና ሌሎች ተቋሞች በሙሉ ነፃና ገለልተኛ በማንም ቡድን ሊቆጣጠራቸው የማይችል ያላቸው የማይችል በራሳቸው ህግና ደንብ መሰረት ለሀገርና ለወገን ለህዝብ ተገዢ የሚሆን አካል መፈጠር መቻል አለበት አምባገነኖች ብዙ ጊዜ እነዚህ ኃይሎች በመጠቀም ነው እንግዲህ ስልጣናቸው ያላዙ የሚችሉት ወያኔም እንደዚህ ሆኖ ያው የምናስታውሰው ነው ወታደሩ የሱ ነበር ጸጥታው ቢሮክራሲው የፍርድ ተቋም የመሳሰሉት ነገሮች በሙሉ በቁጥጥር ስር ያደረገበት ስለነበር እነዚህን ነፃና ገለልተኛ ማድረግ አስፈላጊ ነው ነፃና ገለልተኛ ማድረግ ብቻም ሳይሆን ወደፊት ሌላ አምባገነን ኃይል ለጥቅም እንዳይውላቸው የመከላከያውን ስርዓቱን መፍጠር ያስፈልጋል ተቅም መከታተልና መቆጣጠር አሁን ሌላ ሀገሮች ያው ይሄ ኢንስፔክተር ጀነራል ምናምን እየተባለ እንደሚባለው ማለት ነው በየመስሪያ ቤቱ አሉ የገንዘብ የምናምን ጉዳዮች ሳይሆን አሰራሩ በህግ መሰረት የተሰራው አይደለም ለአንድ ኃይል ጥቅም ውሏል አላለም ስልጣን ላይ ያለ ፓርቲ ውሏል አላለም እንዲህ የመሳሰሉ ነገሮችን ተከታትሎ ሊቆጣጠር የሚችል አካል ሁሉ በመስረት አስፈላጊ ነው እና ይሄ እንግዲህ ሁለተኛው ነው ሶስተኛው እንዲሁ ዋና ነገር አድርገን ልናየው የምንችለው የዚህ የሰላምና የእርቅ አይነት ሁኔታ የመፍጠር ነው ህብረተሰብ ውስጥ ብዙ በደሎች ደርሰዋል ባለፉት 27 ዓመት ብዙ በደል ደርሰዋል አሁንም ባለፉት በሁለት ዓመት ውስጥ ደርሶ አሁንም እየደረሰ ነው እነዚህ ነገሮች እንግዲህ ወንጀለኞችን ማምጣት እና ይቅርታውም ይጠየቅ በይቅርታም ይቅር ወንጀለኛውም ይቅር ባይ ሌላኛውም ይቅርታ ሰጪ የሚሆንበት አይነትንም ሁኔታ የመፍጠር ነው ሰላምና እርቅ የሚባለው ምክንያቱም በስምምነት መኖር ስላለ በስምምነት እንዲኖር ከተፈለገ እነዚህ ነገሮችን ትኩረት ተሰጥተው መሰራት ያለባቸው ናቸው ነው እነዚህን ሁሉ ያካትታል እና ይሄ እንግዲህ የሽግግር ኮሚሽን እነዚህ ስራዎች ያው የራሱ ሽግግር ኮሚሽኖች እያቋቋመ የህገ መንግስት አርቃቂ ኮሚሽን ወይም የሰላምና የእርቅ ኮሚሽን ወይ ምናምን የሚሉትን ከህዝቡ ከራሱ ከትን እያቋቋመ የሚሰራበትና በህዝብ ይሁንታ በህዝብ ተሳትፎ ሊያደርግ የሚችልበት ሁኔታ የመፍጠር ነው ይሄ እንግዲህ በአጠቃላይ የሽግግር ሂደት እንደዚህ ስናቀርበው ተግባራዊ ማድረጉ ከባድ ነው ግልጽ ነው ማለት ነው። ተከባል ነው በተለይም አሁን ስንሰኞች በገነኑበትና የጥቃቻና የክፍፍል ቅስቀሳ በሚካሄድበት ሁኔታ ተግባራዊ ማድረግ ይከብዳል። ግን ምንጊዜ ማመን ያለብን ህዝብ ኃይል የህዝብ ኃይል ማንም የሚነቀንቀው አይደለም። ያንን የህዝብ ኃይል ለማግኘት ግን መደራጀት መቻል አለብን፣ መሰባሰብ መቻል አለብን። ህዝብ ከተደራጀ ከተሰባሰበና በዚህ ይሄን ነገር ግጽ ሆኖለት መንቀሳቀስ ከጀመረ ምንም የሚመለሰው የለም። ይሄ እንግዲህ ሁሉንም ብሔርና ብሔረሰቦችን ሊያቀፍ የሚችል ነው። በነገራችን ላይ ተባብ ብሔረሰቦች ማነው ብሔርተኞች የብሔረሰብ ድርጅቶች የሰንሰኞች የምንላቸው ያላቸው እንትን እሱን ነው። አብዛኛው ህዝብ በብዙ ሺህና ክር የተጋመደ ስለሆነ ለረጅም ጊዜ ማለት ነው የተለያዩ ብሔርና ብሔረሰቦች አብሮ መኖርን ይፈልጋል። መንገዱን ማየት ነው የሚፈልገው እንጂ አብሮ መኖርን ይፈልጋል። ስለዚህ ከሁሉም ዘንድ ለማሰባሰብ ጥረት መሞከር አለበት። አሁን የፖለቲካ ድርጅቶች የሚባሉት ቅድም ያነሳናቸው በአሁኑ ወቅት ተግባራቸው መሆኑ ያለበት ይህንን ነው። ይህንን ጉዳይ ለህዝብ ግልጽ እያደረጉ ህዝብን ማሰባሰብና ወደ ድርጅት ወደ አንድ የጋራ እንቅስቃሴ መቀየር ነው። ይሄ ከሆነ ይቻላል፣ ደግሞም ይደረጋል፣ መደረግም ይቻላል። ይሄ ከጎረቤታችን እንኳን ማየት የምንችለው ነው። ከሱዳን ከቅርብ ጊዜ ሱዳን በምን አይነት ሁኔታ ውስጥ እንዳለች እናውቃለን። ግን የህዝብ ኃይል በአጠቃላይ የፖለቲካ ድርጅቶችም ሌላውም ህዝብ ኃይል ተሰባስቦ ያንን ኃይል ሊገረስስ ችሏል። ከዛም የሽግግር መንግስት ሊያቋቁም ችሏል። እና እኛም ሀገር እንደዚህ ለማድረግ ምንም የሚጎለን ነገር የለም የሚል እምነት አለ በበኩላችን።
አይ በጣም ጥሩ። እንግዲህ ጊዜያችንም እየተገባደደ ነው። አቶ ፋሲካ ይሄንን ድል ሰጥተውን እንግዲህ ሰፊ አስተያየቶችን አጋርተውናል። በመጨረሻ ላይ ያነሳው ጥያቄ ሰፊ ጊዜ ወስደው ነው አብራሩት። መቼም እንግዲህ ምኞትን በለው እንጂ ያነሳቸው ነገሮች በሰለጠነ ማህበረሰብ የሚስተናገድ ነው። አገራችን ክፉ አገዛዝ ነው የመጣብን። መናጤ ክፉዎች ናቸው፣ ገዳዮች ናቸው፣ አስገዳዮች ናቸውና ይሄን ለማስተናገድ እነሱዎች ፈቅደው ይሰሩታል ለማስከባን ነው። ዓለም አቀፍ ሴራው ማብረ ተጨምሮበት የልብ ልብ ስለሰጣቸው አብይ ይሄን ነገር ለማስተናገድ ከባድ ነው። ግን ወደ እነሱ ድርድር ለማምጣት ወደ ውይይት ለማምጣት መስራት ይኖርበታል ብለን ነው የምናምነው። ቀደም ብለን አነሳ ነው ትግሉ መከታተል ይኖርበታልና በዚህ ዙሪያ ላይ በደንብ መደከም ይኖርበታል እንጂ እንዳሉት ሰላምን የማምጣት አንዳንድ ለውጦች በአንድ ሀገር የሽግግር መንግስት ማምጣት ኬንያ ተጠቅመውበታል፣ ደቡብ አፍሪካ፣ ዚምባብዌ፣ አሁን ቀደም ብለን እንዳሉት ሱዳንም እንደዚህና ለኛ ግን የሁሉን እንግዳ በመሆኑ ገዳዎቻችን ህብረተኞች ነዋል። ህዝብ እየተገደለ እየተሰደደ ነውና ትግሉ ነው እንት ማለት ያለበትና የዛሬው ውይይታችን በዚህ መቀጠል ያለብን ይመስለኛል። እንግዲህ ለመስዋዕትነት የተቆጣ ወኔ የገነፈለ ቀይ ደም መኖሩን በአገራችን እያየነው ነው። ይሄን አገዛዝ በኢትዮጵያ ህዝብ ላይ ጦርነት ያወጀ ስለሆነ ለአንድ አገር ለአንድ ህዝብ ለአንድ ኢትዮጵያ ባላማ ጸንቶ ህዝብና አገር ለመታደግ የሚችሉ የሚፈተኑበት ጊዜ ነው። ትግሉ እነሱ በሄዱበት መንገድ እስካልተሄደ ድረስ ምላሽ እስካላገኘ ድረስ ይሄ የኢትዮጵያ አንድነት ለማምጣት ተራራ ነው የሚሆነው። ወያኔው 1.2 ቢሊዮን ወታደር አለው፣ ኦነግ ወደ 300 ሺህ ነው እንደዚህ ይባላልና ሁሉም ሰራዊት ገንብቶ ቤቴን ሰርቻለሁ ተቀምጧልና ሌላው ነው ያልሰራው ኢትዮጵያ ነኝ የሚለው አንድ አገር አንድ ህዝብ የሚለውና እስቲ ይሄንን ዛሬ በዝንቋጨው ለዛሬ ለሰጡና አስተያየት በጣም አመሰግናለሁ። ባለሙያዎቻችን በሬዲዮን ዝግጅትና በራሴን ስም አቶ ፋሲካ እንግዲህ መልካም የትግል ጊዜ ያፓ እንግዲህ እንዳሉት መንፈሱን የሚያዋስም ከሆነ የያዘውንም ትግል ወደፊቱ ላንድ አገር ላንድ ህዝብ የተደረገውን የድሮን መከፋፈን ያመጣብንን እንትን ትተን ወደዚህ ወደ ኢትዮጵያ ብሩህ ዘመን እናምጣ አካል ሁሉም አስተዋጽኦ ማድረግ አለበት ብዬ አምናለሁ። እና ለዛሬው ሰጡን አስተያየት በጣም ያመሰግናለሁ። በዚህ እንሰናበታለን።
እኔም
አመሰግናለሁ። የሰበከው ፓስተር ቆሞ ያጎነጎነ ለተራበው ዙሮ ይበል መሐረነ አሁን አው ዲያብሎስ መናፍቅ መጅሊሱ ረድቤ ሙሱ ተርቤታናትሽ አርክዩም በተን ተበረጨት ረጨት እናንት ጋኔል ጸሪ ቆሙ ለበረከ በረካ ስነክሶ ጠምዝዞ በቆመት አስበዩ በዩም ቡዳው ሲቀጠቀጥ የቦንዱ ኮስሞቲክ ጉትቻና ጨሌ ዲያስፖራም ቤተሰብ የገባው በቦሌ እሱም ፍርድ እርግጥ ብሎ ይጠፋል እንደ ሌላው በባሌ አዎ ቦንዱን ቡዳ በላ ቦንዱን ቡዳ በላ እናንት መናፍቃን ቀምቀም ቃፍ አድርጉ ቦንዱን ቡዳ በላው ሳይሟላት ለእኛ ሬሳ ሳጥን ለእናንተ ብር አልጋ አስረክቡ እንዲህ ሌሊቱ ሳይነጋ ብሩ በሸባዬ ተዘፈነለት የአባዩ ሰብ ደጋሽ ቦንዱ ተጠጠፈ ከግብፅ በተላኮ ጳውሎስ ወባረከው አይንና ስረት አባይ አባይ ጉድፈላብህ መደገሻ ቦንዱ በቡዳ ተበላ ዲያስፖራ ኢንቨስተር ውሃ እንደዘገነ አስታውሳል አዎ ቦንዱን ቡዳ በላ እኮ አይንና አስጠጠፈው ለቡዳው መድኃኒት ምናልባት ከሆኑ ድጋሚ ይሰብሰቡ ቸብ ቸብ ያደርጉ ዘፋኞች ይስፈኑ ሳይጠሩ ይምጡ ራጆች ይድረሱ አዋራዊ ምችስ ይተረማመሱ ቅርጥፍ አርጎ ሲሯል የድምፅ አይደነሱ ሀምሳም ስልሳም ሳልቦ በገዳ ያለች ድመት ረሃባችን ላይ ቆሙ ከመፈነቃቀል ላንተርፍ ከስደት በደሃው ጉሮሮ የወተፈው እንጨት ቦንዱም ቡዳ በላው ሳይታሰብ ድንገት አባይ ጉድፈላብ ወንዱም ሙዳ በላ አባይ ባራቱም ማዘን ትግሉን ልታገር አመጽን ሳትቀይ ብራብተኞች አጥም ክልል ልታንጽ ወዳጅ ልታደርግ ወንዱን አሳምረህ ስትሸመን ዋና ቅርጥም አርጎ ደረቅ አርጎ በላው ያ የግብጽ ሙዳ መስቀሉን ያዘና እናም ወንዱን ሙዳ በላው በዜማ በግጥም የተፈከረለት በዲያስፖራው ኢንቨስተር ጋር የተጣለለት ሮጠው በጠገቡ የተሰገደለት የተደገሰለት አውሮፓ አሜሪካ ጭጉላ የተሰራለት የአባይ ሙሽራ ቦንዱን ቡዳ ቡላ ሳይታሰብ ድንገት ወንዱን ቡዳ በላ ወንዱን ቡዳ በላ
አለበም ደላይ አላባይ ነበሪ
አህያ ፈጅ ቄራ ከነቃ ጥበብ አህዮችን የሚያርድ ሌጦም የሚያወጣ አህያ ፈጅ ቄራ በኢትዮጵያ መጣ። ያህያ ስጋ ካልጋ ሲሉት ካመድ በዘመነ ቻይና ታላቅታና ሾኖ ጮማው ሲወራረድ እንግዲህ ምን ይላል የዘመኑ ትውልድ? ያገሬ ባላገር በቆለም በደጋ ኑሮህን ስትገፋ ስትኖር በጠጋ ገበያ ስትገበይ ምርትህን ስትጭን አህያ ነበረች ያንተ አጋር እስካሁን። አሁን ግን ሸክምህን ራስህ ተሸከም። በዘመነ ቻይና አህያ አልተገኘም። በዘመነ ቻይና ዘመነ ጉግማንጉግ አህያ ለመገብ ሊታረድ ነው በህግ። ጅቦም ጦምህን እደር ቁርጥህን እወቀው። ከእንግዲህ ጥምብ የለም የቻይና ምግብ ነው። ወሽ ደስ ይበልሽ በጉግማንጉግ ዘመን ስጋሽን ለቻይና ቆዳሽን ለጀርመን ተደልቶብሻል ዶላር ለመተመን። የሰላም ምልክት አህዮ ደግቱ ተእምርተ ሰላም የተቀመጠብሽ ክርስቶስ በሳሌም ቻይናን ይበላሽ ነው ድምጽሽን አሰሚ። ጅቦም እንዲረዳሽ ጠይቅ ያታቅማሚ የበረሃ ረዳት አልማዝ ባለጭራ በዶላር ወሰደሽ የቻይና አባወራ። የዘንድሮ ወሬ ሰዶም ወገሞራ በኢትዮጵያ መሬት ያህያ ቄራ እባክህን ጊዜ እግዚአብሔርን ፍራ። ¶¶